ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ሁላችኋል? የጌታ ያምላካችን ስም ብሩክ ይሁን። አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። ይህችን ቀን በእድሜያችን ላይ ጨምሮ ዛሬም በፊቱ እንድንሆን ስለፈቀደ ያምላካችን ስም ብሩክ ይሁን። አሜን። ጌታ ይመስገን። አርስቱ ላይ እንዳያችሁት ፈታችሁ አምጡልኝ በሚል ቃል ነው የምናገረው። ማቴዎስ ወንጌል ምዕራፍ 21 ላይ እናወጣለን። ማቴዎስ ወንጌል ምዕራፍ 21 ላይ የጌታን ቃል እናነብና ከዚህ ታሪክ ተነስተን እግዚአብሔር የሚለንን እንሰማለን። እግዚአብሔር የተመሰገነ ይሁን። ዛሬ ያው ሁላችሁም እንዳወቃችሁት እያደረግነውም ያለውን ነገር እንደሚናገረው የመጨረሻ ቀን ነው። እንግዲህ ፕሮግራሙ እስከ መጨረሻ ድረስ ይሄዳል ማለት ነው። ሰዓት የለም ዛሬ፣ እግዚአብሔር ይመስገን። አሜን። ሰዓት የለም። ስለዚህ በቃ ማንመለስበት ቦታ ነው ብለን እስከ መጨረሻው እንሄዳለን። እሺ፣ ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ 11 ድረስ አነበዋለሁ በጌታ በኢየሱስ ክርስቶስ ስም። ከዛ በኋላ ጌታ እንዲያስተምረን ደግሞ እንጸልያለን። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ፣ ይላል እግዚአብሔር ቃል። እስቲ እንጸልያለን። ጌታ እንዲያስተምረን ይላል በዚህ ሰዓት ቃሉ እንዲናገረን እንለምነዋለን። ለራሳችን ጌታ ሆይ ተናገረኝ እንላለን። ሃሌሉያ። ጌታ ሆይ እጅግ አድርገን እናመሰግናለን ስለዚህ ሰዓትና ስለዚህ ጊዜ። አሁንም ደግመን ደጋግመን ክብርን እንሰጣለን። ጌታ ሆይ ሁላችንም በእግሮች ስር አለን። ሁላችንም ያንተን ድምፅ ሽተን በፊትህ አለን። ጌታ ሆይ ቃልህን በዚህ ሰዓት ድምፅህን እንድትልክልን፣ ጌታ ሆይ እንድትናገረን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ ቃልህን ሽተን ያንተን ድምፅ ሽተን ነው ዛሬም በፊት ያለ ነው። ጌታ ሆይ አንተን ተስፋ አድርገን ነው አንተን ልናይ ነው። ጌታ ሆይ ሃሌሉያ። በዚህ ስፍራ አሁንም አንተን እንጋብዝሃለን። ተመላለስ ጌታ ሆይ፣ በዚህ ስፍራ ተመላለስ። እያንዳንዳችንን ንካን፣ እያንዳንዳችንን ዳሰን፣ አሁንም እየነካህ እንዳለ የዳሰስከን እንዳለ አሁንም ጠግበናል ረክተናል አንልም ድምጽህን እንሻለን ጌታ ሆይ ሃሌሉያ ካለንበት ሁኔታ ፈቅ የሚያረጋን እግዚአብሔር አባት ሆይ ነገራችንን የሚለውጠው የሚቀይረው እግዚአብሔር ሆይ ሃሌሉያ በቃል ተአምራትን እንድናይ እግዚአብሔር ቃልን ወደ እያንዳንዳችን እንድትልክልን እንለምንሃለን ጌታ ሆይ ስምህ ይባረክ አንተ መልካም አምላክ ለልጆችህ መልካም ነገር የምታስብ ጌታ ተመስገን ጌታ ሆይ ዛሬም በአላማ ነው የሰበሰብከን በፍጹም ልቧ ሽታህ ያለች ነፍስ ጌታ አባቶ ዛሬም ታገኝሃለች ተመስገን የተጠማች ነፍስ ጌታ ሆይ ዛሬም ታረካታለ ጌታ የተራበውን ጽድቅን የተራበውን ታጠግበዋለ እግዚአብሔር ሆይ ተመስገን ፈውስን ሽቶ የመጣውን ፈውስን ትሰጠዋለ እግዚአብሔር አምላካችን ሆይ አንተን ተስፋ ያደረገውን ትገናኘዋለ ጌታ አባቶ ሆይ እናመሰግናለን ሃሌሉያ ሃሌሉያ ጌታ ሆይ ክብርና ምስጋና ለአንተ ይሁንልን ክብር ሁሉ ለአንተ ይሁንልን ጌታ አባት ሆይ ሰማያት ያከብርሃል ምድርም ጌታ ሆይ ለአንተ ትገዛለች እኛም እናከብርሃለን እናመሰግናለን ከፍ ከፍ እናደርጋለን ደከመን ሰለቸን አንልም ይገባሃልና የናዝሬቱ ኢየሱስ ተመስገን የጠላትና የዲያብሎስ ሥራ በጌታ በኢየሱስ ክርስቶስ በከበረው ስም የተመታ እንዲሆን እንጸልያለን በጌታ በኢየሱስ ክርስቶስ ስም የተረገጠ እንዲሆን እንጸልያለን ሃሌሉያ ጠላት ሐሳቡ እንዳይከናወንለት እንዳይሳካለት በስም ስልጣን አሰር ነው እግዚአብሔር ቃልህን ላይ የሚዋሽ መንፈስ የመጣውን ቃል በእምነት እንዳንቀበል የሚታገል መንፈስ በኢየሱስ ክርስቶስ ስም እንቃወማለን አለማመንና ጥርጥርን የሚያመጣ መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን ጌታ ሆይ ስምህ ይባረክ አሜን አንተ ብቻ በመካከላችን ተመላለስ ተመላለስ ተመስገን በኢየሱስ ክርስቶስ ክብር ስም አሜን አሜን ጌታ የተመሰገነ ይሁን በዚህ ስፍራ ላይ እንዳነበብነው ጌታ ኢየሱስ ክርስቶስ በተለያየ ቦታ ሲያገለግል ቆይቶ የጌታ ኢየሱስ ክርስቶስ አብዛኛውን በምድር ያሳለፈውን አገልግሎት ጊዜ ካከናወነ በኋላ የመጨረሻው ሰዓት እየደረሰ ያለበት ጊዜ ነው እና ወደ ኢየሩሳሌም እየገባ ያለበት ሰዓት ነው ያነበብነው ስፍራ ጌታ ኢየሱስ ክርስቶስ በአገልግሎቱ በተለያየ ከተማ በእስራኤል ውስጥ እየተዘዋወረ ያገለግል ነበር የመጨረሻው አገልግሎቱን ያደረገው ግን በኢየሩሳሌም ከተማ ነው እና አሁን የመጨረሻው ሰዓት ከሶስት ዓመት በላይ አገልግሏል ማለት እንችላለን ከዛ የመጨረሻው ሰዓት ወይ ሳምንቱን ጊዜ ወደ ኢየሩሳሌም እየገባ ያለበት ሰዓት ነው እና በኢየሩሳሌም የሚጠብቁት ነገሮች አሉ በኢየሩሳሌም መከራ ይጠብቀዋል በኢየሩሳሌም ስቃይ ይጠብቀዋል በኢየሩሳሌም ግርፋት ይጠብቀዋል ብዙ ችግሮች ይጠብቁታል ይሄንን ለደቀ መዛሙርቱ ይነግራቸው ነበር አስቀድሞ ጌታ ኢየሱስ ክርስቶስ እና የሰው ልጅ አልፎ ሊሰጥ ይገባዋል ሊሞት ይገባዋል እያለ ይነግራቸው እንደነበረ ያ ሰዓት የተዳረሰበት ሰዓት ነው አሁን ያ ጊዜ ደረሰ ያ ሰዓቱ ደረሰ እና ወደ ኢየሩሳሌም በምንባቡ ላይ እንደምንመለከት ገና ቁጥር 1 ላይ ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ ይላል እና ይህንን ምንባቡን እንዳነበብነው እስከ 11 ላይ ጌታ ኢየሱስ ክርስቶስ ከባድ ነገሮች በዛ በኢየሩሳሌም ቢጠብቀውም እንኳን ሞት መከራ ስቃይ ቢጠብቀውም እንኳን በታላቅ ክብር ነው ወደዛች ከተማ እየገባ ያለው በታላቅ ክብር ነው እየገባ ያለው እና ምንድነው ወደ ቤተፋጌ ማለት ከኢየሩሳሌም 2 ኪሎ ሜትር የምትርቅ ቦታ በደብረ ዘይት ተራራ ላይ የምትገኝ ትንሽ መንደር ወደዛ ቦታ ቤተፋጌ ማለት የበለስ ቤት ማለት ነው እና ወደዛች ከተማ ሁለት ደቀ መዛሙርት ከደቀ መዛሙርት መካከል ሁለት መርጦ ላከ ይላል መጽሐፍ ቅዱሳችን። እነዚህ ደቀ መዛሙርት የላካቸው በዛ ስፍራ ኢየሱስ ክርስቶስ ሲመለከት የታሰረ አህያና ያህያይቱ ግልገል ውርጫይቱ አሉ በዛ በቤተ ፋጌ። ኢየሱስ ክርስቶስ በዛ ከተማ አስሯቸው አልመጣም ወይም አሳሪውን አያቅም። ነገር ግን ጌታ ኢየሱስ ክርስቶስ በገሊላም ሆኖ ያውቃል በቤተ ፋጌ የሚሆነውን፣ በናዝሬትም ሆኖ ያውቃል በተለያየ ቦታ ሆኖ በቤተ ፋጌ የሚሆነውን ያውቃል። ሁሉን አዋቂ የሆነው ጌታ እነዚህን ደቀ መዛሙርት ወደዛ ከተማ ሲልካቸው እነዚህ ደቀ መዛሙርትም ያልጠየቁት ጥያቄ ነው። ኢየሱስ ክርስቶስ ሁሉን አዋቂ ስለሆነ ይህ ታሪክ በአራቱም ወንጌላት ላይ ተጽፎ እናገኘዋለን። በማቴዎስም፣ በማርቆስም፣ በሉቃስም፣ በዮሐንስም ወንጌል ላይ በአራቱም ወንጌላት ላይ ተጽፎ እናገኘዋለን። አራቱም ወንጌላት በተለያየ መንገድ ሲዘግቡት እንመለከታለን። ይሄ የጌታ የኢየሱስ ክርስቶስ ወደ ኢየሩሳሌም ደግሞ በውርንጫይቱ ተቀምጦ መግባትን ነቢዩ ዘካርያስ በምዕራፍ 9 ቁጥር 9 ላይ ትንቢተ ዘካርያስ ላይ ተጽፎ እንመለከተዋለን። እስቲ እሱን አንብበን እንመለስ። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ነው። የእግዚአብሔር ቃል ሲናገር አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል ነቢዩ በዚህ ላይ ሲናገር። ሲደግሜ ላንብበው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል አለ ይላል እግዚአብሔር ቃል። እና ጌታ ኢየሱስ ክርስቶስ ሁለቱን ደቀ መዛሙርት በቤተ ፋጌ ላካቸው። ሲልካቸው በዛች ከተማ በዛች መንደር የታሰረ አህያና የአህያይቱ ግልገል ውርንጫይቱን ታገኟቸዋላችሁ እና ፈታችሁ አምጡልኝ አላቸው። ፈታችሁ አምጡልኝ። አንዳች የሚላችሁ ቢኖር ለጌታ ያስፈልጉታል በሏቸው፣ ወዲያውም ይሰዳቸዋል ይላል እግዚአብሔር ቃል። እነዚህ ደቀ መዛሙርት በጣም አደነቋቸው የእግዚአብሔርን ቃል ሳጠና። ምክንያቱም የታሰረች አህያ ውርንጫም ታገኛላችሁ፣ ሂዱና ፈታችሁ አምጡልኝ በሚላቸው ጊዜ መጽሐፍ ቅዱስ ላይ እንደምንመለከት ምንም ጥያቄ ያቀረቡት ነገር የለም። እንዴት አወቅ? አስራቸዋል ወይ? ባለቤታቸውን አነጋግረሃል ወይ? በዛ ቦታ ስላልነበረ አብረው ነው ደቀ መዛሙርቱ ከቦታ ቦታ ሲዟዟሩ የነበረው ያገለግሉ የነበረው አብረው ስለነበረ እነዚህ ደቀ መዛሙርት የገረመኝ አመኑት፣ ኢየሱስን አመኑትና በቃ እንደተባሉ ምንባቡን እንዳነበብነው አንድ ላይ ሄዱ። እነዚህ ደቀ መዛሙርት ሄዱ፣ እንደታሰሩ አገኟቸው ታሪኩ ላይ ስንመለከት። ከዚያ በኋላ ፈቷቸው። ፈታችሁ አምጡልኝ ስላለ ጌታ ፈቷቸው። በሚፈቷቸው ጊዜ በሌላ ወንጌል ላይ እንደምንመለከት ጠየቋቸው። በሚጠይቋቸው ጊዜ ጌታ ያላቸውን በሉ የተባሉትን አሉ። ለጌታ ያስፈልጉታል፣ እነዚህ አህያውና ውርንጫይቱ ለጌታ ያስፈልጉታል አሏቸው። ለጌቶቻቸው፣ ለባለቤቶች፣ የአህያዎቹ የአህያና የውርንጫይቱ ባለቤቶች አሉ፣ ባለንብረቶች አሉ። ለእነሱ ምን አሏቸው? ለጌታ ያስፈልጉታል። ከዛ ወደ ጌታ አመጡ። ወደ ጌታ እንደተባሉ መጽሐፍ ቅዱስን ስናነብ ያንን ነው የምንመለከተው። ቁጥር 6 ላይ ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ ይላል እግዚአብሔር ቃል። ኢየሱስ እንዳዘዛቸው ነው ያደረጉት እንዳልኳችሁ። ኢየሱስ እንዳዘዛቸው ነው ያደረጉት። የእምነት ሰዎች እንደሆኑ መለከታለሁ። በቀጥታ እንደተባሉ ነው ያደረጉት። ሂዱ በቤተፋጌ የታሰሩ ታገኛላችሁ፣ ሂዱ በቃ እዛ ቦታ ሂዱ። ታስረው ቆመዋል። ባለቤት ነኝ የሚል ሰው አለ፣ ባለ ንብረት የሆነ አለ። ሂዱና ታገኟቸዋላችሁ፣ ፈታችኋቸው፣ አምጧቸው፣ ለእኔ አምጡልኝ። ቢጠይቋችሁ ንገሯቸው፣ ለጌታ ያስፈልጉታል በሉ። እና እንደተባሉ ያደረጉት ነው የሚለው የእግዚአብሔር ቃል። እና አህያይቱንና ውርንጫዋንም አመጡለት ነው የሚለው። አመጡለት፣ አምጡልኝ ስላለ አመጡለት፣ ለኢየሱስ አመጡለት። ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸው። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ኦሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ኦሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ ይላል። እንግዲህ መጽሐፍ ቅዱሳችን ላይ ስንመለከት አህያ በብዙ ቦታ ተጽፎ እናያለን። በብሉይ ኪዳንም በአዲስ ኪዳንም ተጽፎ እናገኛለን። አህያ በእስራኤል ታሪክም በመጽሐፍ ቅዱስ ታሪክም ስንመለከት አህያን ለሁለት ዋና ነገር ሰዎች የሚጠቀሙበት ይመስለኛል። ለጭነት ለመጠቀም ለጭነት ይጠቀሙበታል፣ ደግሞ ለመጓጓዣ ከቦታ ቦታ በዚያ ዘመን እና አሁንም ቢሆን ያው ሀገራችንም ቢሆን በተለያዩ ባላደጉ ቦታዎች አህያ በጣም ጠቃሚ እንስሳ ነው እና በመጽሐፍ ቅዱስ ታሪክ በብዙ ቦታ እናገኛለን። ሌላው እዚህ ቦታ ለተለየ ዓላማ ጌታ ይህችን እንስሳ ሲጠቀምባት ነው የምንመለከተው። በብሉይ ኪዳን ደግሞ በአንድ ስፍራ በዘኍልቍ 22 ቁጥር 23 እስከ 34 ላይ ባለ ታሪክ ስንመለከት አህያን በተለየ መንገድ ጌታ ሲጠቀምባት ደግሞ እናስታውሳለን። በዛ ታሪክ ውስጥ እንደምታውቁ ከግብፅ የወጣው የእስራኤል ሕዝብ በምድረ በዳ ሲጓዝ በአሞናውያን በባላቅ ንጉሥ የሆነበት ሀገር ንገሩኝ፣ ሞአብ። በሞአብ አካባቢ በደረሱ ጊዜ ባላቅ እጅግ ስለፈራ የእስራኤልን ሕዝብ በለዓምና እናርገምልኝ ብሎ ከዛ በኋላ በለዓም ሊረግም ከበላቅ ጋር ተስማምቶ ያንን ነገር በሚጀምርበት ጊዜ አህያ ነበረችው በለዓም እና በአህያይቷ ነበረ የሚጓጓዘው እና አህያይቷን እግዚአብሔር ተጠቀመና አህያይቷ ነበረች በዛ ጊዜ የእግዚአብሔር ዓላማ እየፈጸመች የነበረችው አገልግሎት ታካሄድ የነበረው። ምክንያቱም ወደ ባላቅ እየሄደ እያለ በለዓም በአህያይቷ ላይ ተሳፍሮ እየሄደ እያለ መልአኩ ሰይፍ ይዞ ቆሟል እና ያንን ያየችው አህያዋ ነች። በለዓም አልነበረም። አየች ይላል። አይኗን ከፈተና እግዚአብሔር እንድታረጋት እንስሳዋን አህያዋን ማለት ነው። እንደዚሁ ደግሞ መልአኩን ማየት ብቻ ሳይሆን አፏን ከፍቶ ደግሞ ከሰው ጋር መነጋገር ቻለች። ይህች አህያ ነች። በቃ አገራችንም ለአህያ ብዙ ቦታ አንሰጥም። እግዚአብሔር ግን ሲጠቀምባት እናያለን። በመጽሐፍ ቅዱስ ታሪክ ውስጥ ሲጠቀምባት እናያለን። ጴጥሮስም ሲናገር የነቢዩ እብድነት መለሰች ይላል። ጴጥሮስም በመልእክቱ ላይ ነቢዩ ስቶ የማይገባ ነገር ሲያደርግ ይህችን አህያዋን ተጠቅሞ እግዚአብሔር የእርሱን የእግዚአብሔርን ዓላማ እንድታከናውን የእርሱንም ነፍስ
የርሱን ህይወትም ከሞት ታደገች የበለዓምን እና እዚህ ጋር ደግሞ ጌታ ኢየሱስ ክርስቶስ አሁን ወደ ኢየሩሳሌም በክብር እየገባ ያለበት ሰዓት ነው። በብዙ ልልታ ታጅቦ እየገባ ያለበት ሰዓት ነው። የእግዚአብሔርን ዓላማ ዋናውን ነገር የመጣበትን ዋና ነገር ነፍሱን አሳልፎ ሊሰጥ ያለበት ሰዓት እጅግ የተቃረበበት ሰዓት ነው። የእግዚአብሔር ዋና ዓላማ ሊከናወን ያለበት ሰዓት ነው። ከዚህ ቀናቶች በኋላ እና ወደዛች የእግዚአብሔርን ዓላማ ወደሚፈጽምበት ከተማ ሲገባ የመረጠው ያገባቡን ሁኔታ ባያይቱ ወንጫ ላይ ተቀምጦ መግባት ነው የፈለገው። ባያይቱ ወንጫ ላይ ተቀምጦ መግባት ነው የፈለገው ኢየሱስ። በዘመኑ ባለ በተሻሻለ ጥሩ በተባለ ትራንስፖርቴሽን ሳይሆን በተለየ አጀብ ሳይሆን በዛን ጊዜ ትንሽ በሚባል አያ ባያይቱ ወንጭላ ግልግበግልገሏ ወወንጭላ ነው ሊገባ ኢየሱስ የመረጠው። ጌታ ኢየሱስ ክርስቶስ የታሰረን የሚፈታ ጌታ ስሙ ይባረክ። ስለዚህ ስለመረጠ ይችን ወንጭላ ፈታችሁ አምጡልኛለ ታስፈልገኛለች። አሁን የክብር ሰዓት ደርሷል። የእግዚአብሔር ዓላማ ሊከናወን ደርሷልና ወደዚች ወደ ከተማይቱ የምገባው በዚች በወንጭላዋ ነውና ፈታችሁ አምጡልኝ ፈታችሁ አምጡልኝ አለ። እግዚአብሔር ስሙ ይባረክ። እንግዲህ ተፈታ ስትመጣ እዚህ ጋር እንዳነበብን የሆነውን ነገር አንዳንዱን ነገር እንመልከት እስቲ። ልብሳቸውን አውልቀው በአህዮች ላይ አደረጉ ደቀ መዛሙርት። ልብስ የራስን ልብስ አውልቆ በአህያ ላይ ሌላ ጊዜ አድርገው አያውቁም። እንግዲህ ምናልባት ጭነት ሲጭኑ ጨርቅ ምናምን ያደርጉ እንደሆነ አገራችን ይደረጋል፣ ቆዳም ሌላም ነገር ይደረጋል ሰውነታቸው እንዳይጎዳ። ግን ደቀ መዛሙርት ያደረጉት የራሳቸውን ልብሳቸውን አውልቀው ውርንጭላዋ ላይ አህያዋ ላይ አደረጉ ይለን። ጌታ መረጣቸው እነዚህን አህያዋይቱና ውርንጭላዋ ሊጠቀምባቸው ሊሰራባቸው ፈለገ። ስለዚህ ሰዎችም የተለየ ክብር ሊሰጣቸው ጀመረ። ደቀ መዛሙርት የተለየ ክብር ሊሰጧቸው ጀመሩ። ልብሳቸውን አውልቀው በወርንጭላና በአህያዋ ላይ አደረጉ። ጌታ ደግሞ ተቀመጠባቸው ይላል የእግዚአብሔር ቃል። በምንባቡ ላይ እንደምንመለከት ህዝቡ ልብሳቸውን አነጠፉላቸው ይላል መጽሐፍ ቅዱስ። ህዝቡ ደግሞ ደቀ መዛሙርቱ ሳይሆን ህዝቡ ከገሊላም ተከትለውት የነበሩ ህዝቦች አሉ፣ አብረውት ከቦታ ቦታ ሲንቀሳቀሱ። በዛ አካባቢ ደግሞ ያሉት ሰዎች አሉ፣ በኢየሩሳሌም ደግሞ ያሉ ሰዎች አሉ። ስለዚህ በውርንጫይቷ ተቀምጦ ወደ ኢየሩሳሌም በሚገባ ጊዜ ሰው ልብሱንም እያወለቀ ማነጠፍ ጀመረ ይላል የእግዚአብሔር ቃል። በታላቅ ሌሎች የዘንባባ ዝንጣፊና የዛፉን ጫፍ ጫፍ እየቆረጡ አነጠፉ። እንግዲህ ይህን ሁሉ ነገር ስናይ በአጭር ቃል ምንድን ነው እየሆነ ያለው ስንል እንደ ንጉሥ ነው እየተቀበሉት ያሉት ኢየሱስ ነው። እንደ ንጉሥ በዘመኑ በዛ ዘመን ንጉሥን እንደሚቀበሉ ለንጉሥ እልል እንደሚሉ ንጉሥን እንኳን ደህና መጣህ እንደሚሉ ለንጉሥ እንደሚሰጡት ክብር እየተሰጠው ነው ያለው ኢየሱስ። እግዚአብሔር የተመሰገነ ይሁን። አሜን። ክብር እየተሰጠው ነው ያለው። እሱ በውርንጫው ላይ ነው ግን ራሱን ዝቅ አድርጎ ቁጭ ብሎ መጽሐፍ ቅዱስ እንደሚናገር የገባው በዘካርያስ ላይ ትሁት ሆኖ ይላል። እዚህ ላይም የዋ ሆኖ በውርንጫይቱ ላይ ይላል። የንጉሥ ክብር ተሰጠው። ግን ጌታ ኢየሱስ ክርስቶስ ይህን ክብር ይዞ ወደ ኢየሩሳሌም በሚገባ ጊዜ ውርንጫይቷን አብሮ ወደ ክብሩ ይዞ ሲገባ ነው የምንመለከተው። አህያይቷን ወደ ክብሩ ይዞ ሲገባ ነው የምንመለከተው። በዛ ስፍራ ላይ መላ ከተማው ተናወጠ ነው የሚለን የእግዚአብሔር ቃል። መላው ከተማው ተናወጠ። በአካባቢው ላይ በታላቅ ጩኸት ኦሳና በአርያም ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው እያሉ ህዝቡ ይጮህ ነበር። ይህን ታሪክ በጣም ታቁታላችሁ ብዬ አስባለሁ ብዙዎቻችሁ። መቼስ ጌታ ኢየሱስ ክርስቶስ ታስራ ለነበረችው አህያ ወይም ውርንጫይቱ ግድ ብሎት ሳይሆን ጌታ ኢየሱስ ክርስቶስ ወደ ምድር የመጣበት ዋና ዓላማ መጽሐፍ ቅዱሳችን ሲነግረን ዋና የመጣበት ዓላማ የታሰረ አህያ ሊፈታ ወይም ወንጫይቱ ሊፈታ ሳይሆን ጌታ ኢየሱስ ክርስቶስ ወደዚህ ዓለም ዋና የመጣው የጠፋውን የሰው ልጅ ሊፈልግ ሊያድን መጣ ይለናል እግዚአብሔር ቃል አይደለም? በእግዚአብሔር ቃል ላይ የጠፋ ማለት የታሰረ ማለት ነው። የጠፋ ማለት ለተፈጠረበት ዓላማ መሆን ያልቻለ ሌላው እያስጨነቀው ያለ ሌላው ተቆጣጥሮት ያለ ያች እነዛ አህያና ወንጫይቱ ከታሰሩ ሌላ ባለቤት አላቸው። ለሌላው ፈቃድ ነው የሚኖሩት። እንስሳም ቢሆኑ ለሌላው ፈቃድ ነው የሚኖሩት። የሰው ልጅ ኃጢአት ከሰራበት ጊዜ ጀምሮ መጽሐፍ ቅዱሳችን እንደሚነግረን ለኃጢአት አልፎ የተሸጠ ነው። ሰይጣን ወይ ዲያብሎስ ተቆጣጥሮት የእርሱን ሐሳብና ፈቃድ እንዲያደርግ እያደረገ የኖረ ነው የሰው ልጅ። ጌታ ኢየሱስ ክርስቶስ በዚች ውርጫይቱ ላይ ተቀምጦ ወደ ኢየሩሳሌም በክብር መግባቱ ምሳሌነቱ የታሰረውን የሰው ልጅ ጌታ ኢየሱስ ክርስቶስ የታሰረውን የሰው ልጅ ነፃ ለማድረግ እንደመጣ ሊፈታ እንደመጣ ለማሳየት ነው። ሰውን ከስራት አውጥቶ ወደ ክብር ሊያመጣው ከስራት አውጥቶ ወደ ክብር ከጨለማ አውጥቶ ወደ ብርሃን ከባርነት አውጥቶ ወደ ናጻነት ሊያመጣው እንደሆነ ምሳሌነቱ ያ ነው። እግዚአብሔር ቃል እንደሚነግረን በነጻነት እንድንኖር ክርስቶስ ነጻ አወጣን ይላል ኤፌሶን ምዕራፍ 2 ቁጥር 1 ይችን የታሰረችዋን ወንጫይቱን ነጻ እንዳወጣት ጌታ ሰውን ነጻ ሊያወጣን የመጣው እግዚአብሔር የተመሰገነ ይሁን። በዚህ መካከል ደቀ መዛሙርቱ ሌላው የሥራው ተካፋይ ነበሩ። አብሮት ሠራተኞች ነበሩ። ውርጫይቷ ስትፈታ ወይም አህያይቱ ስትፈታ ፈጪ ሆነው የተላኩት ደቀ መዛሙርቱ ናቸው። ፍቱልኝ፣ ፈታችሁ፣ አምጡልኝ የተባሉት ደቀ መዛሙርቱ ናቸው። እርሱ ራሱ ሄዶ መፍታት ይችላል፣ ግን ሄዳችሁ ፍቱና አምጡልኝ የተባሉት ደቀ መዛሙርቱ ናቸው። እነርሱም ደግሞ በእምነት ሄደው የታዘዙትን አደረጉ። ከዛም የተነሳ የእግዚአብሔርን ሥራ አዩ። ዛሬ ጌታ ፈታችሁ አምጡልኝ በሚል አርስት ነው እየተናገርኩ ያለሁት። ዛሬም ለእኔና ለእናንተ ፈታችሁ አምጡልኝ፣ ፈታችሁ አምጡልኝ የሚል መልእክት እንዳለው አምናለሁ። ፈታችሁ አምጡልኝ፣ ፈታችሁ አምጡልኝ። መፈታት ያለባቸው አሉ ነው። ነፃ መውጣት ያለባቸው አሉ ነው። ለእሱ ክብር ወደ እርሱ መንግስት እንዲመጡ ፈታችሁ አምጡልኝ። መፍታት ደስ የሚለው ጌታ ስሙ ይባረክ። ሰይጣን ያስራ፣ ጌታ ግን ይፈታል። እግዚአብሔር ስሙ ይባረክ። አሜን፣ ሃሌሉያ። መፍታት ደስ የሚለው፣ ነፃ ማውጣት ደስ የሚለው፣ የሰውን ጭንቀት የማይወድ ጌታ፣ የሰውን እስራት የማይወድ ጌታ ስሙ ይባረክ። አሜን። አዎ፣ የሰውን ጨለማ ህይወት የማይወድ ጌታ፣ ብርሃንን ሊያበራ የሚወድ አምጡልኝ፣ አምጡልኝ፣ እኔ ብርሃን ውስጥ ከታቸዋለሁ፣ እኔ ነፃ አወጣቸዋለሁ፣ እኔ ፈታቸዋለሁ የሚል ጌታ ስሙ ይባረክ። ስለዚህ ጌታ ደቀ መዛሙርቱን እንደላካቸው እኔና እናንተንም ፈታችሁ አምጡልኝ የሚለን መልእክት አለ። ፈታችሁ አምጡልኝ፣ ፈታችሁ አምጡልኝ፣ አምጡልኝ። ቅድም በተለያየ መንገድ ሲጸለይ በጣም ልቤ ይነካ ነበር። የሰዎች ጸሎት በጣም ይባርከኝ ነበር፣ በጣም ይባርከኝ ነበር፣ በጣም ደስ ይለኝ ነበር። እና እንደምንጸልየው ጌታ ሆይ ህይወታችን እንደዚህ ይሁን፣ በተለይ ከአሁን በኋላ ያ ቦታ መሄዳችን እንደዚህ ይሁን እያልኩ ውስጤ በጣም ዝቡር ቃጥት ነበር። ቃጥት ነበር።
በጣም በጣም ጥሩ ጥሩ ጸሎቶች አሉ። እግዚአብሔር የተመሰገነ ይሁን ቅዱሳን የጸለዩት።
ከዚህ ቦታ መሄዳችን በእውነት እግዚአብሔር ብዙ ሰዎችን ለመፍታት ቦታን እያመቻቸ ይሁንልን። አሜን። ቦታን እያመቻቸ ታርጌት ውስጥ እያስገባን ይሁንልን ይሁንልን።
መጽሐፍ ቅዱስ ሮሜ 3:23 ላይ ምን ይላል? ሮሜ 3:23 ላይ ምን ይላል? እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል የእግዚአብሔር ቃል። ፈታችሁ አምጡልኝ ሲል በዋናነት በመጀመሪያ ራስን መፍታት እለዋለሁ። ራሳችን መፍታት፣ ራሳችንን መፍታት ለጌታ። ሰዎች ራሳቸውን ካለመፍታታቸው የተነሳ እግዚአብሔር ያሰበላቸውን ነፃነትን አያገኙም። እግዚአብሔር የወሰነላቸውን ያቀደላቸውን ነፃነትን ላያገኙ ይችላሉ፣ ራሳቸውን ስለማይፈቱ። መጽሐፍ ቅዱስ ሲናገር ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል ይላል። የእግዚአብሔር ክብር ጎድሏቸዋል ይላል። በክርስቶስ ኢየሱስ በሆነው ቤዛነት እንደሚነግረን በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ብዙ ሰዎች ስትመሰክሩላቸው ይህንን የመፈታት ዜና ልክ እንደ ደቀ መዛሙርቱ ሄዳችሁ የምስራችን ወንጌል ስትነግሯቸው ጌታ የመፈታትን ዜና አዘጋጅቶላቸው የመፈታትን መንገድ ከፍቶላቸው፣ እነሱ ግን ራሳቸውን አይፈቱትም። ምንድን ነው እሱ? ስለ ራሳቸው ያላቸው አመለካከት በፍጹም እግዚአብሔር ሊቀበላቸው እንደማይችል፣ እኔ ጌታ በፍጹም በፍጹም እኔ እኮ እንደዚህ አይነት ሰው ነኝ ይላሉ። እኔ እኮ ወይ ስለ ሌብነት ሊያነሱ ይችላሉ፣ ወይ ስለ መጥፎ ስራቸው ሊያነሱ ይችላሉ። ሁሉ ኃጢአትን ሰርቷል ነው የሚለው እግዚአብሔር። ያልሰራ የለም። ነገር ግን በኢየሱስ ክርስቶስ ቤዛነት በኩል ሰው ሊጸድቅ እንደሚችል እግዚአብሔር አዘጋጅቶላቸው ሳለ፣ ይህን ዜና አዘጋጅቶላቸው ሳለ፣ ይህን መንገድ ከፍቶላቸው ሳለ፣ ያንን ኃጢአትን ያላቸውን የሚናገሩትን የሚያስቡትን ሊያጥብ የሚችል የጌታ የኢየሱስ ክርስቶስ ክቡር ደም ፈሶ ሳለ ግን ያንን ከማየት ይልቅ ያንን የቀደመውን ስራቸውን እያሰቡ በፍጹም እኔን ነው አይቻልም ይላል። ጌታ የመፍታት ዜና ልኮላቸዋል፣ የሚፈቱበትን ዜና ልኮላቸዋል። እነርሱ ግን ራሳቸውን አይፈቱ። ዛሬ መቼስ እዚህ ጉባኤ ውስጥ እንደዚህ አይነት ሰው አለ ብዬ አልገምት ካለ ግን የጌታ ኢየሱስ ክርስቶስ ክቡር ደም ከኃጢአት ሁሉ ያነጻል ነው የሚለው። ከሱ ከማንኛውም ኃጢአት ያነጻል ነው የሚለው እግዚአብሔር ቃል። የጌታ ኢየሱስ ክርስቶስ ክቡር ደም የማያነጻው ኃጢአት የለም፣ የማይለውጠውን የለም፣ በጌታ ፊት የማይቀይረው ኃጢአት የለም። ያጥባል፣ የጌታ ኢየሱስ ክርስቶስ ክቡር ደም ይቀድሳል። ስለዚህ የመፈታት ዜና ሰዎች ራሳቸውን አይፈቱ። ስለዚህ በዚህ አቅጣጫ መጸለይ ያስፈልጋል። ሰዎች ከራሳቸው ከታሰሩበት ነገር ወጥተው እግዚአብሔር ያዘጋጀውን ነገር ማየት እንዲችሉ፣ እግዚአብሔር ያዘጋጀውን መንገድ ይቻላል እንዲሉ፣ ኃጢአቴ ሊቀየር ይችላል፣ ኃጢአቴ ሊሻር ይችላል፣ እግዚአብሔር ባዘጋጀው በላከው በልጁ በኢየሱስ ክርስቶስ ክቡር ደም ሊታጠብ ይችላል ማለት እንዲችሉ አቅም እንዲኖራቸው ራሱ መጸለይ ያስፈልጋል። መጸለይ ያስፈልጋል። ያቱም እዚህ ዓለም ገዢ የማያምኑት አይናቸውን አሳውሮ አይቻለም እኔ እግዚአብሔር ልጅ ልሆን አልችልም ወደሚል ነገር እንዲፈጥ ሰዎች ሁሉ ጊዜ ታገላቸዋልና ጻፍ ቅዱስ ግን የሚለው ለተቀበሉት በስሙ ለሚያምኑ ሁሉ ነው የሚለው። ምን ከየትኛው ማገር ይሆኑ ከምንም ዘር ይሆኑ የትኛው ቋንቋ ተናጋሪ ይሆኑ ግን ለተቀበሉት በስሙ ለሚያምኑት ሁሉ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ከዛ ነገር ሊፈቱ ይችላሉ። ስለዚህ እኔና እናንተ ዋና ድርሻ ይሄን ነገር መናገር ያስፈልጋል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 17 ላይ ስንመለከት የእግዚአብሔር ቃል ምን ይለናል? እዛ ላይ እልሞ በእግዚአብሔር መንግስት ውስጥ እንኳን ሆነ ድነንም እንኳን ሁሉ ጊዜ በነብ በቀደመው ህይወታችን መታሰር ይኖራል። አንዳንድ ጊዜ 5:17 ላይ የእግዚአብሔር ቃል ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ስለዚህ ማንም በክርስቶስ ቢሆን ይላል። ጌታ ኢየሱስ ክርስቶስን ተቀብለንም እንኳን በክርስቶስም ሆነን እንኳን አሮጌው ያለፈው ነገራችን የምንጠየፈው ነገር የወጣንበት ነገር ሁሌ ትዝ ይላል። የእግዚአብሔርን በረከት ምን ለማመድ ሲያቀተን በእግዚአብሔር ቤት ውስጥ እንደሚገባ ማድረግ ሲያቀተን እግዚአብሔርን ሐሳብና ፈቃድ ማድረግ ሲያቀተን እግዚአብሔር ቢሰጠንን የሚከፍትልን አገልግሎት ማገልገል ሲያቀተን አንዳንዴ እናገኛ ደግሞ መታሰር ነው። ራሳችንን መፍታት አለብን። ከቃሉ የተነሳ አሮጌው አልፏል ብለ እግዚአብሔር ቃል ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል። አሮጌው ያ ዘገየ ድሮ የምንጠየፈው ማንነት በቃ አልፏል። አዲስ ህይወት በክርስቶስ እግዚአብሔር ይመስገን። አዲስ ህይወት በክርስቶስ አዲስ መንገድ በክርስቶስ ተከፍቷል። በክርስቶስ በቃሉ ያደግኩኝ በመንፈሱ እየተነከርኩኝ የእግዚአብሔርን ሐሳብ ላገለግል የምችልበትን የህይወት ልምምድ ማገኝበት እግዚአብሔርን ለመምሰል በክርስቶስ ኢየሱስ የተፈጠረውን አዲሱን ሰው እየለበስኩኝ ያለ ልምምድ ግን ሁሉ ጊዜ ሰዎች ያው ያጋጥመናል። ምናልባት ደግሞ አንዳንዶቻችን በሱ አይነት ነገር ውስጥ እንሆን እንችላለን። እና ሰዎች አይ እኔ እኮ እንደዚህ በእግዚአብሔር ቤት ብዙ አመት ኖረው በእግዚአብሔር ቤት ሁሌ ሆነው ነገር ግን የሚታሰሩበት ነገር ይኖራል። ያም የቀደመው ስራቸው ሊሆን ይችላል። የነበሩበት ሰው ለምሳሌ ሰው ገሎ ቢሆን የእግዚአብሔር ቃል ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ማንም የሚል ውስጥም ሰው ገዳይ ሌባም ሌላም አለ ማለት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሲል ነገር ግን ሰዎች ሁሉ ጊዜ ያንን የቀደመውን አሮጌውን ስራቸውን እያሰቡ ሁሉ ይያዛሉ። እግዚአብሔር የማይቀበላቸው ይመስላቸዋል። የጌታ ኢየሱስ ክርስቶስ ክቡር ደም ከኃጢአት ያነጻል ወንድሞቼ፣ ከማንኛውም ኃጢአት ያነጻል። ስለዚህ እንደዚህ አይነት ሰዎች ስኖር ይሆን በእግዚአብሔር ቤት ውስጥ ሆነን እያመለክ ነው በቤቱ እየተመላለስን ሁሉ ጊዜ እኔ ስሞት ወዴት ይሄድ ይሆን እንጃ አላውቅም የሚል ቤተ በእግዚአብሔር ቤት ተቀምጠን እንደዚህ አይነት ሐሳብ ይኖር ይሆን? አንዳንድ ሰው ይገርማል ሊኖር ይችላል። ዛሬ የመፈታት ዜና የጌታ ኢየሱስ ክርስቶስ ክቡር ደም ከኃጢአት ሁሉ ያነጻል። በክርስቶስ ብንሆን አዲስ ፍጥረት ነው፣ አሮጌው አልፏል። በቃ እኛ አዲስ ሰው ነን፣ በክርስቶስ የተፈጠረን አዲስ ሰዎች ነን። ራሳችንን መፍታት አለብን። ራስ መፍታት
ራሳችንን መፍታት ራሳችንን አለመክሰስ ዳብሎስ ይመጣና በህይወታችን አንዳንዴ ክፉ ድምጽ ያሰማል ክስን ያመጣል አንተ ብሎ እግዚአብሔር ሰው ሊላል አንተ ብሎ አገልጋይ እንዲህ ያደረክ አሮጌ ፋይል ማለት ነው አሮጌው ነገር አልፏል ብሎ እግዚአብሔር ተናግሮ ሳለ አሮጌው ፋይል ግን ጠላት ያመጣል ይከፍታል ያሳያል አዎ ተፈጽሞ ሊሆን ይችላል ነገር ግን እኔ በክርስቶስ አዲስ ፍጥረት ነኝ ስንለው ግን ነገሩ ይለወጣል እኛ ግን በክርስቶስ አዲስ ሆናችንን ኮንፌስ እናረግ ነገሩ ይለወጣል ቃሉ እንደ ቃሉ ስናስብ ማለት ነው እንደ ቃሉ ስንኖር ማለት ነው እንደ ቃሉ ህይወታችንን ስንመራው ማለት ነው ከስራት እንፈታለን አንያዝ ግን እንደ ቃሉ ካላሰብን እንደ ልማድ ነገሮችን ምናስብ ከሆነ እንደ ልማድ ሰዎች እንደሚያስቡ ምናስብ ከሆነ እስራት ውስጥ እንገባለን ጠላት ህይወታችንን ያጠቃዋል ፈታችሁ አምጡልኝ ያለው ጌታ ራሳችንን ፈተን በቃሉ ወደ ጌታ እናምጣ ወደ ጌታ ራሳችንን እናምጣው ፈተን ቃሉ እንደዚህ ነው የሚለው ጌታዬ እኔ ኃጢአተኛ ነኝ ስንት ጉድ ነው የሰራሁት ነገር ግን አንተ ተቀበልከኝ ይገርማል ምህረት አስደናቂ ነው ምህረት እያል ወደ እርሱ እናምጣ ህይወታችንን እየለወጠው ነገራችንን እያስዋበው እግዚአብሔር ወደ ከፍታ ወደ ክብር ውርንጫይቷን ከስራት ፈቶ ወደ ክብር እንዳስገባ እኛንም ወደ ክብሩ ያስገባናል ለእግዚአብሔር አምላካችን ስሙ የተባረከ ይሁን አሜን አዎ ራሳችንን እንፍታው አረ እኔ እኮ እንደዚህ አይነት ሰው ነኝ የምትሉ ሰዎች አላችሁ እኔ እኮ እንደዚህ አይነት ሰው ነኝ እኔን ጸሎት ጌታ የሚሰማው አይመስለኝም በፍጹም እኔን የሚቀበለኝ አይመስለኝም በእግዚአብሔር ቤት እየተመላለስን ብዙ አመት በቤቱ ሆነን ራሳችንን እንፍታ በጌታ ፈታችሁ አምጡልኝ አለው ራሳችንን ፈተን በቃሉ ቃሉ የሚለው ነኝ እንጂ እኔ አካባቢው የሚያወራው አይደለም ጠላትም የሚናገረው አይደለም እኔ የእግዚአብሔር ቃል የሚናገረው ነኝ ልጄ ነህ ካለ ልጁ ነኝ እግዚአብሔር ስሙ የተባረከ ይሁን ኃጢአት ተወግዷል ነጽተሃል ካለ ነጽቻለሁ እግዚአብሔር የተመሰገነ ይሁን ቅዱስ ነህ ካለ ቅዱስ ነኝ እግዚአብሔር ስሙ ይባረክ ጽድቅን የፈጸመው እሱ ነው ቅድስናችን በእሱ ነው በራሳችን አይደለም የሚመካ በእግዚአብሔር ይመካ ነው የሚለው በራሳችን እንድንመካ ሳይሆን እግዚአብሔር ቃል የሚመካ በእግዚአብሔር ይመካ ነው የሚለው ስለዚህ በእግዚአብሔር በልጁ ሥራ በመስቀሉ ሥራ ተመክተን ከሥራት መውጣት አለብን እግዚአብሔር ስሙ ይባረክ እግዚአብሔር በእኔ ሊሰራ ይችላል አሜን ከወደደ ይችላል እግዚአብሔር ስሙ ይባረክ በውርንጫይቱ ከበረ ስፍራ በማይሰጣት በቃ መሬቱ ላይ ተጎዘጎዘላት ስንቱ ነገር ተነጠፈላት በክብር ገባች ሰው ሁሉ ሌላ ነገር ሲያስብ እሷ ግን ያልተገመተችው ውርንጫይቷ ወደ ክብር ገባች ጌታ ነው ምርጫ ያካሄደው ጌታ ነው ውርንጫይቷን ፈታችሁ አምጡልኝ ያለው ጌታ ነው እኛ ትልልቅ ስለሆነን ሳይሆን የተሻለን ስለሆነ ሳይሆን ጌታ ከምህረቱ የተነሳ እግዚአብሔር ስለ ስለዚህ ራሳችን እንድንፈታው ለጌታ ራሳችንን ፈተን እናምጣለት እግዚአብሔር አምላካችን የተመሰገነ ይሁን ሁለተኛ ደረጃ ሌሎችን መፍታት ፈታችሁ አምጡልኝ ሲል ጌታ ራሳችንን ፈተን እንድናመጣለት መጀመሪያው ደህንነት ለማግኘት ነው ሁለተኛው ደግሞ ያየነው ሰዎች ወደ መንግስቱም ገብተው እንደ እግዚአብሔር ሐሳብ የእግዚአብሔርን በረከት እያገኙ ለመመላለስ ነው። ሶስተኛ አሁን ሌሎችን መፍታት ሉቃስ ወንጌል ምዕራፍ 15 ላይ ፈጠን ያለና ነባለ ሉቃስ 15 ላይ በጣም የምናውቀው ታሪክ ይሄ የእግዚአብሔር ቃል የሚደንቅ ቃል አለ እዛ ላይ ታሪኩ ከቁጥር 11 እስከ 32 ነው እስቲ አነበዋለሁ ሐሳቡን ዲያያዝልን እንዲህም ማለ አንድ ሰው ሁለት ልጆች ነበሩት ከእነርሱም ታናሹ አባቱን አባቴው ከገንዘብ የሚደርሰኝን ክፍል ስጠኝ አለው ገንዘቡንም አካፈላቸው ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም ያባከነ ገንዘቡን በተነ ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ አገር ካንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስም ይበለን፣ ይህ ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስም ይላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቷልና በደህና ስላገኘው አባት የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱን ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም፣ ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦት ስኳ አልሰጠኸኝም። ነገር ግን ገንዘብህን ከጋለመቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከእኔ ጋር ነህ፣ ለእኔም የሆነ ሁሉ የአንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበረ፣ ሕያው ስለሆነ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ሌሎችን ስለ መፍታት ነው እዚህ ቦታ ላይ የምናየው። እና አንድ አባት ለልጆች አሉት። ከምንባቡ እንደምንረዳው አንደኛው ንብረትህን አካፍለኝና ወደ ሩቅ አገር ሄደ፣ ተካፈለና ሄደ፣ አባከነ፣ ጨረሰ። ከዛ በኋላ መጨረሻ ላይ ወደ አእምሮ ተመልሶ ምንድን ያደረጉት ብሎ ከተጸጸተ በኋላ ወደ አባቴ ሄጄ እንደ ባሪያም ሆኜ ቢሆን እኖራለሁ ብሎ ተመለሰ። አባቱ ናፍቆት ነበር ይህንን ልጅ። አባትየው ይሄ ልጅ ልለይ ቢልም ልሂድ ቢልም የራሱን መንገድ ቢከተልም ግን አባትየው ናፍቆት ነበረ እና አባትየው ከሩቅ ገና ሲያየው ረቋ ሮጦ አቀፈውና በጣም ትልቅ አቀባበል አደረገ። ድግስ ተደገሰ፣ ከምንባቡ እንደምንረዳው። ነገር ግን በመመለሱ ወንድምየው ደስተኛ አልነበረም። ከምንባቡ እንደምንረዳው እና እዚህ ቦታ ላይ ከታሪኩ እንደምንመለከት አባትየው ሁለቱንም ይወዳል። ይሄኛው በተቆጣም ጊዜ ይሄኛውንም ትልቅ እየሆነም ሊያግባባ ነው የጀመረው። ይኸውልህ ይሄ ወንድምህ እኮ ሞቶ ነበረ፣ ህይወት እኮ ነው ያገኘው፣ አሁን ጠፍቶ ነበረ እኮ ተመለሰ። እንዴት ደስ አይለንም? እንዴት ደስ ሊለን እኮ ይገባል። ይህ ንብረት ስለ ንብረት ካነሳ እኮ አንተ እኮ ሁሉም የኔ የሆነ እኮ ያንተ ነው እኮ ሁሉም እያለ ሲያግባባው ነው የምንመለከተው። እኔ ዛሬ በቤተ ክርስቲያን ውስጥ እግዚአብሔር በቃ እንዲህ የሚያደርግ ይመስለኛል ሳስብ፣ ልክ እንደዚህ አባት የሚያደርግ ይመስለኛል ሳስበው። እና አባትየው ልጁን ፈቶታል፣ ይቅር ብሎታል፣ ላባከነው ነገር ሁሉ ይቅር ብሎታል። ልጁን የፈለገው ስለ ጠፋው ንብረት ሳይሆን ልጁን የፈለገው ልጁን አቅፎ ተቀብሎታል። ወንድምየው ግን ሊቀበል አልቻለም፣ ሊያቅፈው አልቻለም፣ ሊፈታ አልቻለም። በቃ ደስተኛ ሊሆን አልቻለም። እንደዚህ ሊደረግ አይገባም እያለ ነው ያለው። እንደዚህ ሊሆን አይገባም፣ ድግስ ሊደገስ አይገባም እያለ ነው ያለው። እና አባትየው እየለመነው ነው ያለው፣ እያግባባው ነው ያለው። እባክህ ይሄ ወንድምህ እኮ ጠፍቶ ነበር እኮ በቃ ሞቷል ብለን ነበር እኮ እኛ እኮ ሞቷል ብለን ነበር። እግዚአብሔር እኮ አይኑን አሳየን፣ እግዚአብሔር እኮ መልሶ አመጣው። በቃ እኮ በእሱ ነገር ላይ ተስፋ ቆርጠን ነበር። ስለዚህ ጉዳይ እኮ ደስ ልል ይገባል። ወንድሞችን መፍታት በቃ መፍታት። አንዳንዴ የሚዘረዘር ሁላችንም ገጥሞን ሊሆን ይችላል ብያሳለ ሁላችንም ገጠመኞች ሊኖር ይችላል ይኖሩን ይችላሉ። በቃ ምክንያት ይሄ ልጅ የሚዘረዘው ምክንያቶች አሉ። እኔ ተገዛውልህ አባት ወይ አባቴ ወይ በህይወቴ ዘመን ተገዛውልህ ጉልበቴን ሳልሳሳ ጉልበቴን አፍስሻለሁ ላንተ። ይሄ ሰው ግን ገንዘብን ወሰደ ሄደ፣ ጉልበቱን አላፈሰሰም ገንዘብን ወሰደ በተነው እንደፈለገ አደረገ፣ የማይገባ ነገር አደረገ። ዘርዝሯል። እኛም ምን ዘረዝረው ነገሮች ይኖራል። አንዳንድ ምን ዘረዝራቸው ምክንያቶች አሉ። ምን ስለ ሰዎች ማለት ነው፣ ሰዎችን የሰዎችን ነገር ለማሰር ማለት ነው። ለማሰር በቃ አይ አይቻልም ብለን ለማሰር ኖ አይ አይሆንም እሱ አይሆንም ኖ ኖ እሱ ሊዘምር አይችልም እሱ ልትዘምር አትችልም ኖ በፍጹም አብረን ተንበርክከን ልንጸልይ አንችልም ከሱ ጋር ከሷ ጋር እያልን የምናስረው ነገር ምክንያት የምንዘረዝራቸው ነገሮች አሉ ምክንያት አሉ ብለን ልክ እንደዚህ ሰው እና ጌታ ባክ ወንድምህን ፍታ ባክሽ እህትሽን ፍቺ ወንድምህን ፍታው ባክ እያለ ጌታ የሚለምን ይመስለኛል። ይህ አባት እንደለመነ የሚለምን ይመስለኛል። ይሄ ሰው እኮ ባክ ራሱ ህይወቱ እኮ ተጎድቷል። እዛ ውስጥ በገባበት ነገር ራሱ ህይወቱ እኮ ተጎድቷል። አንተ ደግሞ ልታቅፈው ይገባል፣ አንተ ደግሞ ልታቀርበው ይገባል እንጂ እንደገና ነው እዛ ጋር ቁጭ በል ልትለው አይደለም ይገባል። ነው ልትመጣ አትችልም፣ ልታገለግል አትችልም ሳይሆን ልታቅፈው ነው የሚገባ፣ ልታቀርበው ነው የሚገባ የሚል ይመስለኛል። እግዚአብሔር ይህን ሰው እያግባባ እንዳለ ወንድምየው ሁለቱንም ይወዳቸዋል። አባት ነው፣ ሁለቱንም ይወዳቸዋል። ሁለቱንም ውስጥ ያለውም እንዳይጠፋበት ይፈልጋል፣ ውጭ የነበረውም እንዳይጠፋበት ይፈልጋል። ተመልሶለታል። እግዚአብሔርን አመስግኗል። እግዚአብሔር የፍቅር አምላክ ስለሆነ እሱ እንደሚፈታ እኛም እንድንፈታ ይፈልጋል። በቃ እንድንፈታ ይፈልጋል። አንዳንድ ጊዜ ስለ ሰው እኔ አገልግሎት ይቀራል እንጂ እኔ ከእሱ ጋር ሊባል ይቻላል። በቃ አገልግሎት ይቀራል እንጂ ከእሱ ጋር ሊባል ይችላል። ይሄ ምን ይባላል? ማሰር ነው። ወንድማችን ማሰር ነው። ፈታችሁ አምጡልኝ። ጌታ ያ ሰው በንስሐ ገብቶ ሆነ ህይወቱን አስተካክሎ እግዚአብሔር ያን ሰው ሊጠቀምበት ይፈልጋል። ለሚጠይቅ ለጌታ ያስፈልጋሉ ብላችሁ መልሱ እንዳለ ስለ ወንጫወቱ እነዛ ሰዎች ልንፈታ ያልፈለግናቸው ጉዳያቸው እነዛ ሰዎችን እግዚአብሔር ይፈልጋቸዋል። ከዛ ታሪካቸውን ለውጦ ቀይሮ አሳምሮ ለመልካም ነገር ሊያደርገው ይችላል፣ ለክብር ሊያደርገው ይችላል፣ እስኪገርመን ድረስ ሊለውጠው ይችላል ነገሩ። አዎ የቀደመ የምናውቀው ነገር ሊኖር ይችላል። ግን እግዚአብሔር የምሕረት አምላክ ስለሆነ ሰዎች በንስሐ ከተመለሱ ህይወታቸውን ሊለውጠው ይችላል። ስለዚህ ሰዎች እንፍታ። በቃ እንፍታ። ምንም የምናውቀው ነገር ሊኖር ይችላል። አንዳንዴ ይከብዳል፣ አንዳንዴ ክብድ ይላል፣ ያስቸግራል። እግዚአብሔር ግን ይረዳል። እግዚአብሔር ስሙ ይባረክ። እግዚአብሔር ግን ያግዛል። ቃሉን ለማድረግ ስንወስን ስንፈቅድ ጌታ ሆይ ቃልን ነው በህይወቴ ተግባራዊ ላደርግ የምፈልገው ብለን ጌታ ሆይ እርዳን፣ አግዘን የቀናውን ያንተን ፈቃድ ነው ላደርግ የምፈልገው ከበደኝ ግን እኔ ስትለው የዛን ጊዜ እግዚአብሔር ኃይሉን ያመጣል። እግዚአብሔር ስሙ ይባረክ። አግኝቶ ነው እንደዚህ አይነት ልብ እንደዚህ አይነት ጸሎት አግኝቶ ነው ያግዛል። የዛን ጊዜ በቃ ልባችንን እስኪገርመን ድረስ ይለውጠዋል። ምን አይነት ሰው ሆንኩኝ እስክንል ያደርገናል። ባለፈው የነበርኩ ሌላ ሰው ነኝ፣ ቁጣ ምን ይሰ አሁን ደግሞ ሌላ ሰው ነኝ። ምን ሆነ? እግዚአብሔር ለወጠን ማለት ይለውጣል። የከበደንን ነገር ልውጣ ወይ ሰ እና ነገሮችን በሰዎች ላይ ቋጥረን ከምንይዝ ይልቅ ፈተን በቃ ፈታችሁ አምጡልኝ ነው ያላቸው ደቀ መዛሙርቱ። እኛም ወገኖችን ፈተን እናምጣ ወደ ጌታ በቃ እና ሲያቅት አንዳንድ ሰዎች መቀበል ተመልኩ እነሱ እየባረኩ መጸለይ የእነሱን ነገር እግዚአብሔር እንዲባርክ በቃ መልካም እንዲያደርግ የዛን ጊዜ አስተሳሰባችን፣ ቋንቋችን፣ ነገራችን ሁሉ እግዚአብሔር እየለወጠው ውስጣችንን ሁሉ እያረሰረሰው ደስ ደስ እያሰኘው የጎበኘው እየዳሰሰው ይመጣል። እግዚአብሔር የተመሰገነ ይሁን። ስለዚህ ወንድሞች በጸሎታችንም ሰዎችን እንፍታ። እግዚአብሔር እንደዚህ አሳያኝ ምናምን ነገር ሳይሆን የሆነ ነገር አሳያኝ ሳይሆን ነው ፍቅር መፍታት ነው። ልንፈታ ነው። የሚፈታ አምላክ እንድንፈታ ነው የጠራንና መፍታት አለብን። በቃ መፍታት አለብን። መፍታት ሰዎች መፍታት። ጌታ ባርከው ባርካት። መልካምን አድርግለት። ይከናወንለት። ይብዛለት። ይሆንለት። በቃ ይጨመርለት። በቃ ስንልህ እግዚአብሔር የሚሆነው ፈታችሁ አምጡልኝ። መልእክቱ ይሄ ነው። ፈታችሁ አምጡልኝ። እንፍታ። ራሳችንን እንፍታ። ሰዎችንም እንፍታ። ሰዎችንም እንፍታ። ተሰጠን ይጨመርለት። ይሆንለት። ይብዛለት። እንፍታ እንፍታ። እግዚአብሔር የሚፈታ አምላክ ነው። ስራትን የሚበጥስ አምላክ የእርሱን ተግባር እንድናደርገው ነው እሱም የሚፈልገው። እግዚአብሔር አምላካችን ስሙ የተባረከ ይሁን። መጽሐፍ ቅዱሳችን ላይ ስለ መንግስተ ሰማያት ምሳሌ ሲናገር ጌታ ኢየሱስ ክርስቶስ ማቴዎስ 18 ላይ ያለ ታሪክ ነው እና ሲናገር አንድ ብዙ ተበድሮ መመለስ ያቃተው ሰው ጌታው ክፈለኝ ቢለው መክፈል አልቻለም። እና ያ ሰው መክፈል ስላልቻለ ከዛ ሁሉ ያለው ነገር እንዲሸጥና ቤተሰቡ ሁሉ ባሪያ እንዲሆንና ከዛ ዕዳው እንዲከፈላል እባክህ ትንሽ ጊዜ ስጠኝና ከፍልሃለሁ ብሎ ለመነው ይላል እግዚአብሔር ቃል። እሺ ብሎ ለቀቀው። ከዛ እሱ ደግሞ ያበደረው ሌሎች አሉና እና 100 ዲናር ያበደረውን ወስዶ ወህኒ ውስጥ አስቀመጠው ይላል። ይህን ጊዜ የሱ አበዳሪ ጌታው በሰማ ጊዜ ይህንን ሰው ወስዶ በወህኒ ከተተው ይላል እግዚአብሔር ቃል። ይቅር ተብሎ ነበረ፣ ግን ሌላውን ይቅር አላለም። ይቅር ስላላለ መጽሐፍ ቅዱስ ሲናገር እናንተም ወንድሞቻችሁን ከልባችሁ እንደዚሁ ይቅር ካላላችሁ ሰማዩ አባታችሁም እንደዚሁ ያደርጋል ይላል እግዚአብሔር ቃል። ስለዚህ ከልባችን ከጌታ ከተቀበልነው ምሕረት የተነሳ እግዚአብሔር ያንን ሁሉ ኃጢአት ይቅር ብሎን ሳለ በጥቃቅን ነገሮች ሰዎችን ነገር እናስረዋለን፣ የሰዎችን ነገር እናስራለን። አሁን ግን የመፍታት ዘመን ይሆንልን። እግዚአብሔር ስሙ ይባረክ። ያለማወቅ ዘመን በቃ ተገቢ ባልሆነ መንገድ የተመራንበት ዘመን ካለ አሁን ግን የመፍታት ዘመን ይሆንልን። አሁን ግን ይቅር የማለት ምሕረትን የማድረግ በቃ ሰዎችን የመባረክ ዘመን፣ ሰዎችን የመልቀቅ ዘመን፣ ሰዎችን አገልግል የማለት ዘመን፣ ሰዎችን ይሁንልህ የማለት ዘመን ይሁንልን። እግዚአብሔር ስሙ ይባረክ። ጌታ መልካም ነው። እግዚአብሔር ስሙ ይባረክ። እንግዲህ እኔ ውስጤ ተሰማኝ ፈታችሁ አምጡልኝ የሚለው መልእክት ሲሰማኝ ወደ እኔ ውስጤ ሲመጣ የተረዳው እግዚአብሔር የሚፈቱ ሰዎች ስላሉ ይህንን ቃል ተናገረ። የሚፈቱ ሰዎች ስላሉ እንዲፈቱ እንዲለቀቁ፣ ግማሾች ወንጌልን ሰምተው ደህንነት ያገኙ፣ ግማሾች ደግሞ ራሳቸውን አስረው የያዙ ተፈተው ወደ እግዚአብሔር ሀሳብ መገስገስ የሚችሉበት ደግሞ፣ ሌሎች ደግሞ እንደዚሁ እኛ የያዝናቸው ስንለቃቸው እኛ ይዘናቸው አቆይተናቸዋልና ስንለቃቸው ግን እነዚህ ሰዎች የእግዚአብሔርን ሀሳብ ለማድረግ ኃይል ሲያገኙ ሲለቀቁ እና ለእግዚአብሔር ስም ይባል የሚያመን ብቻ አሁን ይበል። ጌታ ይመስገን። ክብር ለስሙ ይሁን። ስለዚህ በቃ ፈታችሁ አምጡልኝ ይላል የእግዚአብሔር ቃል። ፈተን ለጌታ ንስ እግዚአብሔር በክብር ይገናኛቸው። ከስራት ፈቶ ወደ ክብር ያምጣቸው። ወደ እርሱ ክብር ያምጣቸው። እግዚአብሔር የተመሰገነውን እንጸልያለን።